ሃሪስና ትራምፕ በዩናይትድ ስቴትስ የማህበራዊ ሚዲያ የሚገባቸውን ደንቦች እንዲለወጡ ይሻሉ። በዩናይትድ ስቴትስ የኢንተርኔት አጠቃቀም የንግግር ነጻነትን የሚመለከቱ ነባር ህጎች ከሁሉም የፖለቲካ ቡድን ጎራዎች ጥያቄ እየቀረበባቸው ነው። የአሜሪካ ድምጹ ማድብል ሁለቱ ፕሬዝዳንታዊ እጩዎቹ ካማላ ሃሪስና የቀድሞ ፕሬዝዳንት ዶናልድ ትራምፕ ጉዳዩን አስመልክቶ ያላቸውን አቋም መልከት ታድርጓል። አሉላ ከበደ እንደሚከተል ያቀርበዋል።
Would you like now to apologize to the victim?
ለሰራው ስራ ይቅርታ መጠየቅ ትሻለ?
ሁለቱም የዩናይትድ ስቴትስ ዋና ዋና የፖለቲካ ፓርቲዎች የሚስማሙበት አንድ ነገር ቢኖር የማህበራዊ ሚዲያ ኩባንያዎች አሰራራቸውን መቀየር አለባቸው የሚለው ነው። እናም በፕሬዝዳንታዊው ምርጫ አሸንፎ ዋይት ሃውስን የሚቆጣጠር ያንን ግብ ለማሳካት መሞከሩ አይቀሬ ይመስላል።
If we don't have free speech, then we just don't have a free
የንግግር ነጻነት መብት ከሌለን ነጻ ሀገር አለን ማለት አንችልም።
የሪፐብሊካን ፓርቲው ፕሬዝዳንታዊ እጩ ዶናልድ ትራምፕ በምርጫ ዘመቻቸው ድረገጽ ላይ ባሰፈሩት ጽሑፍ በዩናይትድ ስቴትስ የመጀመሪያው ህገ መንግስታዊ ማሻሻያ መሰረት የተረጋገጠው የዜጎች የንግግር ነጻነት መብት በአንዳንድ የማህበራዊ ሚዲያ ኩባንያዎች እየተጣሰ ነው ሲሉ ይተቻሉ። ትራምፕ እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንፃ ላይ የደረሰውን ጥቃት ተከትሎ አንዳንድ የማህበራዊ ሚዲያዎችን እንዳይጠቀሙ ለጊዜው ታግደው ነበር።
Upon my inauguration as president, I will ask Congress to send a bill to my desk revising section 230.
ፕሬዝዳንቱ የቃለ መሃላ እንደፈጸምኩ ምክር ቤቱ ግዙፎች የማህበራዊ መገናኛ ብዙሃን ከሳንሱር ድርጊት እንዲርቁ የህገ መንግስቱን አንቀጽ 230ን መርምሮ የማሻሻያ ህጉን ረቂቅ እንዲልክልኝ ጠይቃለሁ።
እንደ አውሮፓውያን የዘመን አቆጣጠር በ1996 የጸደቀው የኮሚኒኬሽን ስነ ምግባር ህግ አካል የሆነው የህገ መንግስቱ ማሻሻያ አንቀጽ 230 ዛሬ የምናውቀውን የኢንተርኔት አጠቃቀም ደንብ ለመመስረት መሰረት ሆኗል ይላሉ የካሊፎርኒያ ዩኒቨርሲቲ የቴክኖሎጂ ፖሊሲ ጥናቶች ዲሬክተር ብራንዲ ኖኔክ።
It actually empowers platforms to be able to moderate and remove content without a risk of liability. Now, we often hear that the First Amendment is being infringed upon by these platforms.
በርግጥ የማህበራዊ ሚዲያ ኩባንያዎቹ ተጠያቂ የመሆን ዕጣ ይጠብቀናል የሚል ስጋት ሳያድርባቸው ተገቢ ያልሆነ ይዘት ያላቸውን መልእክቶች ከመድረካቸው ማስወገድ የሚችሉበትን አቅም ያጎናጽፋቸዋል። አሁን የመጀመሪያው ህገ መንግስታዊ ማሻሻያ በእነኚህ መድረኮች እየተጣሰ ነው የሚል አባባል ብዙ ጊዜ እንሰማለን። ሆኖም የመጀመሪያው ህገ መንግስታዊ ማሻሻያ የሚመለከተው መንግስት የዜጎችን የመናገር ነጻነት ያለማፈኑን ማረጋገጥ ብቻ ነው። የማህበራዊ መገናኛ መድረኮቹ የግል ተቋማት እንደመሆናቸው ይህ የመጀመሪያው ህገ መንግስታዊ ማሻሻያ ይልቁንም መብታቸውን ለማስከበር የሚቆም ነው።
ቀደም ሲል ይህን አንቀጽ ለማሻሻል የተደረገው ሙከራ አልተሳካም። በ2021 ትራምፕ የማህበራዊ መገናኛ አውታሮቹን እንዳይጠቀሙ ከታገዱ በኋላ ከሪፐብሊካን ወገን የሆኑ መራጮች የሚበዙባቸው ሁለት ግዛቶች ፍሎሪዳ እና ቴክሳስ የማህበራዊ ሚዲያ ኩባንያዎች በግጾቻቸው ላይ የሚወጡ የፖለቲካ ንግግሮችን የመቆጣጠር አቅማቸውን የሚገድቡ ህጎች አጽድቀዋል። ሆኖም የማህበራዊ ሚዲያ ኩባንያዎች ከመንግስት ጣልቃ ገብነት ነጻ የሆነ የአርትዖት ውሳኔዎችን የመወሰን መብት አላቸው ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባሳለፈው ብይን መሰረት ግዛቶቹ አጽድቀዋቸው የነበሩት እነኚህ ህጎች በያዝነው ዓመት ተፈጻሚ ሳይሆኑ ቀርተዋል።
በሮሂንጋ ስደተኞች ላይ የተነጣጠሩ የጥላቻ ንግግሮች የተንሰራፉበት ነበር።
ከካማላ ሃሪስ የዲሞክራት ፓርቲ ወገን የሆኑ የፖለቲካ መሪዎች በበኩላቸው የማህበራዊ ሚዲያ ኩባንያዎች ብዙውን ጊዜ ሌሎችን የሚጎዱ ንግግሮች በመድረኮቻቸው እንዲስተናገዱ ይፈቅዳሉ ሲሉ ይወቅሳሉ። እንደ አውሮፓውያን የዘመን አቆጣጠር በ2022 ምክትል ፕሬዚዳንት ሃሪስ ችግሩን ለመፍታት በዋይት ሀውስ የተዋቀረ ግብረ ኃይል ይፋ አድርገው ነበር። ተከታዩም የሲስፓን ቴሌቪዥን ጣቢያ ቅጂ ይህንኑ ያሳያል።
Hate has become so common on the internet that as a society it's kind of becoming normalized and
የጥላቻ ይዘት ያላቸውን መልእክቶች በበይነ መረቦች ማሰራጨት በእጅጉ የተለመደ ከመሆኑ የተነሳ እንደ ማህበረሰብም እየተላመድ ነው ስለመጣን አንዳንዶች አሁንማ በቃ የማይቀር ጉዳይ ሆኗል ይሉ ይችላሉ።
ለሁሉ ታዲያ የማህበራዊ ሚዲያ ኩባንያዎች በበይነ መረብ አውታሮቻቸው ላይ የሚወጡ መረጃዎችን ይዘት የማረጋገጥና የመቆጣጠር መብታቸው እንደተጠበቀ ይቀጥላል። ይሁን እንጂ ይህ ጉዳይ ለብዙ ፖለቲከኞችና ዜጎች አሁንም ገና ሁነኛ መቋጫ አልተበጀለትም።